ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከትላንት በስቲያ በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ በተካሄዱ ሰልፎች ላይ በተሰሙት መልእክቶች የፖለቲካ ፓርቲዎች ምዝገባና ስነ ምግባር ሕግ ድንጋጌዎች ተጥሰዋል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ተቸ። በምርጫ አዋጁ የተደነገጉትን ስም የሚያጠፋ ንግግርን ክልከላ የተላለፉና ሌሎች የፖለቲካ ፓርቲዎች ሀሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሃት የመፍጠር የስነ ምግባር ጥሰት የፈጸመም ነው ሲል የኦሮሚያ ብልጽግና ፓርቲን ተጠያቂ አድርጓል።
ሄሪረ ከና ሄሪረ ኡመኒ ኦፊካ ከኤ ሙሚቸ ሚኒስቴራ ደገሩዳፍ ኡመኒ ከቆምሰ ሲያቲን በሄ።
ይህ ሰልፍ ህዝቡ ጠቅላይ ሚኒስቴሩን ለመደገፍ በራሱ ተነሳሽነት የወጣው ነው። አካሄዱ ህዝቡ ባዘጋጀበት ነበር የተፈጸመው። ህዝቡ እዛ ላይ የተናገረው በምርጫ ቦርድ የተቀመጠውን ስነ ምግባር የጣሰ ሊሆን ይችላል፣ ግን እኛ እንደ ብልጽግና ፓርቲ የምርጫ ቦርድን ህግ መከበር አለበት ብለን እናምናለን።
በብሔራዊ ምርጫ ቦርድ ለቀረበው ክስ ምላሽ ሰጡት የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ቃል አቀባይ አቶ ታየ ደንዳአ ናቸው። ዝርዝሩን ይዘናል፣ በዕለቱ አብይ ርዕስ ይቀርባል። የኢትዮጵያን የጸጥታና የምርጫ ጉዳዮች ጨምሮ በዩናይትድ ስቴትስ የአፍሪካ ፖሊሲ ዙሪያ የተነጋገረው የዋሽንግተኑ ስትራቴጂያዊና የዓለም አቀፍ ጉዳዮች ጥናት ማዕከል ሲኤስአይኤስ ያዘጋጀውን መድረክ የተመለከተ ዘገባም ለምሽቱ ከምንመለከታቸው ርዕሶች ውስጥ ነው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከሌሎች ልዩ ልዩ በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ጋር የሐሙስ ጥር 27 2013 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ንጉሥ ታምሬና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የምሽቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን ሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታየ ነኝ። ተከሳሾችን የእምነት ክህደት ቃል ለመስማት ተቀጥሮ የነበረው የነ አቶ ጃዋር ሲራጅ መሐመድ የክስ መዝገብ ለሶስተኛ ጊዜ ተለዋጭ ቀጠሮ ተሰጥቶበታል። ቪኦኤን ጨምሮ የዛሬውን ችሎት ለመዘገብ የተገኙ መገናኛ ብዙሃን ችሎቱን እንዳይከታተሉ በፖሊስ የተከለከሉ ሲሆን ክልከላው አግባብ እንዳልነበረ ፍርድ ቤቱ አስታውቆ እንዲታረም አዟል። ታር ጀማል ተጨማሪ አለው።
በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የተከሳሾችን የእምነት ክህደት ቃል ለመስማት በተለዋጭ ቀጠሮ አድሮ የነበረው የእነ አቶ ጃዋር ሲራጅ መሐመድ የክስ መዝገብ ዛሬም ለሶስተኛ ጊዜ የተቀጠረው ተከሳሾች ለ8 ቀናት ረሃብ አድማ ላይ መሆናቸውን በመግለጽ በሙሉ ጤናና አቅም የእምነት ክህደት ቃላቸውን ማቅረብ እንደማይችሉና ተለዋጭ ቀጠሮ እንዲሰጣቸው በጽሑፍ ያቀረቡትን አቤቱታ ተከትሎ ነው። የተከሳሾች ጠበቆችም ደንበኞቻቸው የእምነት ክህደት ቃላቸውን ለመስጠት በሙሉ ጤንነት ላይ ሊሆኑ ይገባል ብለው የገለጹ ሲሆን፣ አቃቢ ሕጎች በበኩላቸው አቤቱታው በወንጀል የሕግ ክርክር ሥነ ሥርዓት ሂደት የተደገፈ አይደለም እና እንደዚህ ዐይነት አቤቱታ ተቀባይነት ስለሌለው የእምነት ክህደት ቃላቸውን መስጠት አለባቸው በማለት ተከራክረዋል። የግራ ቀኙን ክርክር የሰማው ፍርድ ቤት አንድ ሰው የእምነት ክህደት ቃሉን ከመስጠቱ በፊት ጤንነቱ የተረጋገጠ መሆን ያለበት እና ተከሳሾች የገለጹት በረሃብ አድማ ምክንያት ስለተዳከሙ ለዛሬ የእምነት ክህደት ቃላችንን መስጠት ስለማንችል ተለዋጭ ቀጠሮ ይሰጠን ነው እንጂ ቃላችንን አንሰጥም ስላልሆነ ተለዋጭ ቀጠሮ መሰጠት አለበት በማለት ለየካቲት 22 2013 ተለዋጭ ቀጠሮ ሰጥቷል። ቪኦኤን ጨምሮ ችሎቱን ለመዘገብ በቦታው የተገኙ የመገናኛ ብዙሃን ችሎቱን እንዳይዘግቡ በፖሊስ እንዲወጡ መደረጋቸውን እና የታሳሪ ቤተሰቦች ወደ ችሎቱ እንዳይገቡ ተከልክለዋል የሚል አቤቱታ ለችሎቱ የቀረበ ሲሆን ፍርድ ቤቱ በተጠቀሱት ጉዳዮች ላይ ምንም አይነት ክልከላ ያላደረገ መሆኑን በመግለጽ ጋዜጠኞችም አለምንም ክልከላ በችሎት ተገኝተው በሕግ አግባብ እንዲዘግቡና ቤተሰቦችም በጋራ ተመሳሳይ ልብስ ሳይለብሱ ችሎት መታደም እንዲችሉ ወስኗል። በሌላ ዜና በእስር ቤት የሰብአዊ መብት አያያዛቸው አሳሳቢ ነው ሲባል የነበረ የኦሮሞ ነጻነት ግንባር አመራር ኮሎኔል ገመቹ አያናን በተመለከተ ትላንት የተሰየመው የፌደራል ከፍተኛ ፍርድ ቤት ለደታ መደብ ችሎት አቤቶታውን በማየት ለደህንነታቸው አስተማማኝ በሆነ ቀድሞ በነበሩበት በቂሊንጦ ማረሚያ እንዲዘዋወሩ ወስኗል። ቪኦኤ ይህንንም ከጠበቆቹና ከኢትዮጵያ ሰብአዊ መብት ኮሚሽን ኮሎኔል ገመቹ አያና ወደ ቂሊንጦ ማረሚያ ቤት መዛወራቸውንም አረጋግጧል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው አመሰግናለሁ። አዲስ አበባ በሚገኘው በተባበሩት የአረብ ኤሚሬቶች ኤምባሲ ላይ ጥቃት ለማድረስ ያሰሩ 15 ሰዎች በቁጥጥር ስር መዋላቸውን የኢትዮጵያ የዜና አገልግሎት የመንግስቱን የደህንነት አገልግሎት ጠቅሶ ዘግቧል። ተያዙት ሰዎች ከባዕዳን በተሰጣቸው ተልእኮ ሲንቀሳቀሱ የነበሩና በተወሰደው እርምጃ ብዛቱ በውል ያልተገለጸ የጦር መሳሪያ፣ ፈንጂዎችና ሰነዶች መያዛቸውን ሮይተርስ ባቀረበው ዘገባ ጠቅሷል። በቁጥጥር ስር የዋለው ቡድን ከውጪ አሸባሪ አካል በተሰጠው ተልእኮ በንብረትና በሰው ህይወት ላይ መጠነ ሰፊ ጉዳት ለማድረስ ሲያሴር እንደነበረ የደህንነት አገልግሎት መግለጫው አስታውቋል። ከተባበሩት የአረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በጉዳዩ ዙሪያ አስተያየት ለጊዜው አለማግኘቱን ሮይተርስ ጠቁሟል። ሌላ ተጠርጣሪ የጥቃት ቡድን በአጎራባች ሱዳንም በኤሚሬትስ ዲፕሎማሲያዊ ሚሽን ላይ ጥቃት ለማድረስ ማሴሩን ዜናው ጨምሮ አስታውቋል። የኢትዮጵያ የብሔራዊ ደህንነት አገልግሎት በዚያ ዙሪያ ከሱዳኑ አቻው ጋር በትብብር ጉዳዩን እየተከታተለ መሆኑን ጨምሮ አመልክቷል። ከሱዳን ባለስልጣናት በኩል ለጊዜው አስተያየት አልተሰጠም። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትናንት ረቡዕ በኢትዮጵያ ትግራይ ክልል ስላለው ሁኔታ መደበኛ ያልሆነ ዝግ ስብሰባ አድርጎ ተወያይቷል። የወሩ የምክር ቤቱ ፕሬዝደንት የሆኑት የእንግሊዝ አምባሳደር ባርባራ ውድዋርድ ከድርጅቱ የሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርክ ሎኮክ ስላለው ወቅታዊ ሁኔታ ገለጻ የተደረገ መሆኑን ገልጸዋል። አምባሳደሯ ከስብሰባው በኋላ ሀገራቸውን በመወከል በሰጡት ቃል ዩናይትድ ኪንግደም በትግራይ ክልል በሚገኙት ሂትሳትና ሺመልባ የስደተኛ ካምፖች የደረሰውን ጉዳት አውግዛለች። እዚያ የተነሳ ከካምፖቹ ለተፈናቀሉት ስደተኞች በአስቸኳይ ሰብአዊ እርዳታ እንዲደርስ ጠይቃለች ብለዋል። በትግራዩ ውጊያ ጉዳት ለደረሰባቸው ሲቪሎች ሁሉ እርዳታ እንዲደርስ ከመንግስታቱ ድርጅት የሰብአዊ ረድኤት መስሪያ ቤቶችና ከሌሎችም የልማት ተቋማት ጋር አብረን እየሰራንን ሲሉም አምባሳደሯ አክለዋል። እንግሊዝ የውጭ ጉዳይ ሚኒስትር ዶሚኒክ ራብ በቅርቡ በኢትዮጵያ ባደረጉት ጉብኝት ወቅት ለሰብአዊ እርዳታ የሚውል ከ15 ሚሊዮን ዶላር በላይ መፈቀዱን ይፋ እንዳደረጉም አምባሳደሯ አስታውሰዋል። በመንግስታቱ ድርጅት የእንግሊዝ አምባሳደሯ ቀጥለውም በክልሉ ለሚገኙት ከ2 ሚሊዮን በላይ በችግር ላይ ያሉ ሰዎች ሰብአዊ ረድኤት ያለ እንቅፋት እንዲደርስ መጠየቃችንን እንቀጥላለን ብለዋል። የግጭቱ ተሳታፊዎች ግጭቱን አቁመው ቅድሚያ ለሲቪሎች ደህንነት እንዲሰጡም እንማጸናለን ሲሉ አክለዋል። ይህ በዚህ እንዳለ አምነስቲ ኢንተርናሽናል በትዊተር ገጹ ባሰፈረው ጥሪ በኢትዮጵያ የትግራይ ክልል ለሚገኙ 2.3 ሚሊዮን ችግር ላይ ያሉ ዜጎች ሕይወት አድን ሰብአዊ እርዳታ መግባት እንዲችል በሀገሪቱ መንግስት ላይ ውትወታና ግፊት እንዲጀመር የሚጠይቅ ማሳሰቢያ አውጥቷል። በሌላ በኩል በትግራይ ክልል በአሁን ወቅት በመንግስትና ባለም አቀፍ አጋር ድርጅቶች አማካይነት ለ2.5 ሚሊዮን ዜጎች እርዳታ እየተሰጠ መሆኑን የአደጋ ስጋት ስራ አመራር ኮሚሽነሩ ተናግረዋል። በክልሉ አብዛኛው ክፍል በአሁኑ ጊዜ ለእርዳታ ተደራሽ መሆኑንም ገልጸዋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሁለት ጊዜ የሚሰጡ የኮቪድ-19 ክትባቶች የተለያዩ አይነት ክትባቶችን መስጠት ይቻል እንደሆን ለማረጋገጥ ዛሬ ብሪታንያ ውስጥ አንድ ሙከራ ተጀምሯል። ተመራማሪዎቹ ከ800 በላይ በጎ ፈቃደኛ ተሳታፊዎችን መጀመሪያ የፋይዘር ባዮንቴክ ሰራሹን ክትባት ይሰጡና በማስከተል ለሁለተኛው ክትባት የአስትራዜኒካ እና ኦክስፎርድ ዩኒቨርሲቲ የቀመመውን ክትባት ከአራት ወይም ከ12 ሳምንት በኋላ ለመስጠት ነው ያቀዱት። ሁለቱ ክትባቶች በተለያየ መንገድ የተቀመሙ ናቸው። ጤና ባለስልጣናት ሲናገሩ በሁለት የተለያየ ቴክኖሎጂ የተቀመሙ ክትባቶችን ለአንድ ሰው መስጠት የሚቻል ከሆነ በዓለም ዙሪያ የሚካሄዱ የኮቪድ-19 ክትባት ዘመቻዎችን በይበልጥ ሊያግዝ እንደሚችል ይታመናል ብለዋል። ይህ በዚህ እንዳለ The Guardian ጋዜጣ ባወጣው ሪፖርት እንዳስታወቀው እስራኤል ውስጥ የተካሄደውን የኮቪድ-19 ክትባት ዘመቻ አስመልክቶ የተከናወነ አንድ ግምገማ አንድ ብቻ የፋይዘር ባዮንቴክ ክትባት በተሰጣቸው ሰዎች ላይ ከተከተቡ ከ21 ቀን በኋላ 90% የቫይረሱን መከላከያ ሊያዳብሩ መቻላቸውን ለማወቅ ተችሏል። የብሪታንያ ኢስት አንግሊያ ዩኒቨርሲቲ ያካሄደው የግምገማ ቀደም ብሎ እስራኤል ውስጥ የተካሄደ አንድ ጥናት አንድ ክትባት ብቻ በቂ ላይሆን ይችላል ሲል ካወጣው ድምዳሜ ጋር የሚጋጭ ነው። በሌላ በኩል ኦክስፎርድ ዩኒቨርሲቲ በራሱ የተቀመመው የኮቪድ-19 ክትባት አንድ ጊዜ ሲሰጥ ለቀጣይ 3 ወራት በ76% ቫይረሱን ይከላከላል ሲል አስታውቋል። ሌላ ዜና ብዙ 100 ሚሊዮን የኮቪድ-19 ክትባቶች እስከሚደርሷቸው እየተጠባበቁ ባሉት የአፍሪካ ሀገሮች በኮሮና ቫይረስ የሚያዙት ሰዎችና ለህልፈት የሚዳረጉት ቁጥር በአጠቃላይ እያሻቀበ መሆኑ ስጋት ላይ እንደጣላቸው የጤና ባለስልጣናት አስታውቀዋል። ዛሬ የዓለም የካንሰር ቀን ነው። የዓለም የጤና ድርጅት እንደሚለው ካንሰር እጅግ ከፍተኛ በሆነ ቁጥር የብዙ ሰዎች ህይወት መንጠቁ በጨመረበት በዚህ ወቅት ታዲያ በሽታውን ለመቆጣጠር የሚደረገውን ጥረት ዓለም አቀፉ ኮቪድ-19 ክፉኛ እየጎዳው ነው። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ድረጀ ደስታ ያቀርበዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ጥር 27 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ከትላንት በስቲያ በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ በተካሄዱ ሰልፎች ላይ በተሰሙት መልእክቶች የፖለቲካ ፓርቲዎች ምዝገባና የስነ ምግባር ህግ ድንጋጌዎች ተጥሰዋል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ከሰሰ። ሰልፉ የተዘጋጀው በህዝብ ነው ያለው የኦሮሚያ ብልጽግና ጽፈት ቤት በበኩሉ የተተቹትም ጽንፈኞች ናቸው ይላል። ለዝርዝሩ ሙክታል ጀማል።
በቃሊቲ ማረሚያ የሚገኙት አቶ ጀዋር መሐመድና አቶ በቀለ ገርባ የረሃብ አድማ ካደረጉ ዛሬ አንድ ሳምንት እንደሞላቸው ተገልጿል። የድርጅታቸው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ስለ ታሳሪዎቹ የረሃብ አድማ ተከታዩን ለአሜሪካ ድምፅ ተናግረዋል።
እስር ቤት ቤተሰቦቻችን ይጉላላሉ፣ ብዙ ጊዜ ይቆማሉ። እሱ ሻሻል ነው። የኦነግ አመራር አባል ኮሎኔል ገመቹ አያና ከባድ ወንጀል የሰሩ ሰዎች ቤት ነው ወስዶ ያሰሩት እና እሱ ከዚህ በፊት ብዙ ፖለቲካ እስረኞች የተደበደቡበት እና የተጎዱበት ስለሆነ እዛ ቦታ መታሰር የለበትም፣ ከዛ ይቀየርለት የሚል ነው። ሄጄ ለመጠየቅ ሞክሬ ነበር። እንዳውም የሄድኩት እኔ እንዲበሉ ነው። መጠየቅ አይቻልም ካለ ህግ ስላሉን ትቼ ተመለስኩት። በቤተሰብ በኩል በግብ አይቀበሉም። በሀም ላይ መሆናቸው ይታወቃል። ራብ መሆናቸው ይታወቃል። በቂ መረጃ የለም።
በሌላ በኩል በኦሮሚያ ፊንፊኔ ዙሪያ ልዩ ዞን ገላን የታሰሩ የኦሮሞ ነጻነት ግንባር አመራር አባላት ለሶስት ቀናት ዛሬ የረሃብ አድማ መቀጠላቸውን ነው ጠበቃቸው አቶ ቱሊባይሳ የሚናገሩት።
አንደኛው ሚካኤል ቦረ ነው። አቶ ከነሳ አያና የከፍተኛ የኦነግ አመራሮች ከፍርድ ቤት ቀጠረው የላቸውም። የህግ ሂደት ተቋርጠው ኦልሞስት ተረስተው ወይም ተጥለው ይገኛሉ ማለት ይቻላል። እዚህ ውስጥ በዋናነት የሚያነሱት ምንድን ነው? እስከ ዛሬ ድረስ ያለምንም ህጋዊ መሰረት ታስረን ነው ያለ ነው። ከእስር የተለቀቁ እነ ኦብሳ ቢሳ ተመልሶ ያለምንም ጥያቄ በኦሮሚያ ፖሊስ ኮሚሽን ተይዘው ታስረው እኛ ጋር መጥተዋል። ለሚቤኛ እነ ዳዊት አብደታ በፍርድ ቤት በነጻ ቢለቀቁ ዛሬም ድረስ እስር አልተፈቱም። በሌላ በኩል ደግሞ የኮሎኔል ገመቸው አያና ማረሚያ ቤት ውስጥ ከአያያዝ በተገናኘ በጣም ከፍተኛ ችግር ውስጥ ነው ያለው። በሌላ መልኩ ደግሞ የኦሮሞ ፖለቲካ ፓርቲዎችን ከፖለቲካ ምህዳሩ በማስወጣት ለሌሎች ሁኔታዎችን በመንግስት በማመቻቸት ላይ ይገኛል እና ይሄ በፍጹም ተቀባይነት የለውም። ደግና በሰላማዊ መንገድ የራብ አድማ በማድረግ ያለን ተቃውሞ ሰላማዊ በሆነ መንገድ ለመግለጽ ነው የሚል ነው። በአጠቃላይ ግን መታወቅ ያለበት ጤናቸው ሁኔታ በጣም በጣም በአስጊ ሁኔታ ላይ ነው ያለው።
የኢትዮጵያ ሰብአዊ መብት ኮሚሽን በቃሊቲ ማረሚያ የሚገኙትን እስረኞች መጎብኘቱን ለቪኦኤ ጠቅሷል። የኮሚሽኑ የሰብአዊ መብት ጉዳዮች አማካሪ አቶ ኢማድ አብዱል ፈታ ከታሳሪዎችና ከማረሚያ ቤቱ አስተዳደሮች ጋር መነጋገራቸውንም ገልጸዋል።
እስረኞቹ ያነሷቸው ጥያቄዎች ሰው መብት ካለው በህግ ከተሰጠው ስልጣን አንጻር ማመልከት የሚችላቸውና የማይችላቸው ጉዳዮች አሉ። በዚህ መሰረት ኮሎኔል ገመቹ አያና እንዳያስመለከት አንድ የጉብኝታችን አላማ ነበረና እስረኛ የነበረበትን ቦታ ተመልክተናል። በተወሰነ መልኩ እስረኛው የነበረበት ቦታ የማይመቹ እንደሆኑ አይተናልና በዚህ መሰረት ከማረሚያ ቤቱ አስተዳደር ጋር ተነጋግረን የማረሚያ ቤቱ አስተዳደር እስከ ጥር 26 ከሰዓት ድረስ እስረኛውን ወደ ሌላ ወደ ተሻለ የማቆያ ቦታ እንደሚያዛውር ቃል ገብቶልናል። ሌላው ከእስረኞቹ ማረጋገጥ የቻልነው ቤተሰቦቻቸውና እነሱን ለመጠየቅ ለመጎብኘት የእነሱን ጭፈት ለመከታተል የሚመጡ ሰዎችን በሚመለከት ቀደም ሲል ቅሬታ የነበራቸው መሆኑ ቢታወቅም የተወሰነ ጊዜ ታስረው የነበሩ ሰዎች መፈታታቸውን ከእስረኞቹም ጭምር ለማረጋገጥ ችለናል። ግን ስቲል ያልተመለሱ ጥያቄዎች አሉነ ስላሉ የረሃብ አድማውን እየቀጠሉ መሆኑን የተረዳ ነው።
በታሳሪዎቹ አቤቱታ ላይ የኢትዮጵያ ጠቅላይ አቃቤ ሕግ ፕሬስ ሴክሬታሪ ኃላፊ አቶ አወል ሱልጣን ተከታዩም ብለዋል።
ጠቅላይ አቃቤ ሕግ በአሁኑ ሰዓት ፐርፐዝሊ ምርጫም እየቀረበ ስለሆነ ገዢ ፓርቲውን እንዳይገዳደሩ ወይም ደግሞ የመወዳደር አቅም እንዲያጡና እንዲቸገሩ ሆን ተብሎ ሰዎችን የማጣት የማሸማቀቅ ስራዎችን በመስራት ሂደት ውስጥ እጁ እንደሌለ ደግሞ ይህንን ተግባር ያልፈጸመ እንዳልሆነ ግን በአፌን ሞልቼ መናገር እችላለሁ። ክፍተቶች ሊኖሩ ይችላሉ። እነዚህ ክፍተቶችን የማረም ግን ኃላፊነት አለብን። አጠቃላይ ለምሳሌ ከሰብአዊ መብት ጋር ያያዘ ከ48 ሰዓት ፍርድ ቤት ከመቅረብ ጋር ተያይዞ ምናምን ክፍተቶች ካሉ እነሱ ክፍተቶች በፍጹም የሉት በደንብ ብሎ ለመናገር ኬዝ በኬዝ ማየት ስለሚያስፈልግ እሱ መረጃ በመሰጡ መሰረት አጣርተን ወደ እናንተ እንመልሳለን እንዳስፈራል። ስለዚህ እንዳልኩ የረሃብ አድማ ሊሆን ይችላል። ሌላም ሰላማዊ የሆነ መልስ ለማስተላለፍ የሚጠቀሙባቸው ዘዴዎች ካሉ እሱ ላይ ጠንቃቃቤ ጣልቃ አይገባም እንጂ ከዛ ውጭ ህግ እስካልተጣሰ፣ ወንጀል እስካልተፈጸመ፣ በሌሎች ላይ ጉዳት እስካልደረሰ፣ በሌሎች ሀሳብ በነፃነት የመግለጽ የመንቀሳቀስ፣ ሌሎች መብቶች ላይ ተጽዕኖ ማድረስ እስካልቻለ ድረስ ጠቅላይ ካቢክ ማለት አይችልም። እዚህ ላይ
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
በኢትዮጵያ ከወራት በኋላ የሚደረገው ምርጫ ነጻና ገለልተኛ እንዲሆን በአገሪቱ የተከሰቱ ግጭቶች ሊቆሙና ሰብአዊ እርዳታ ለሚያስፈልጋቸውም በአስቸኳይ ሊዳረስ ይገባል ሲሉ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ አዲሱ ሊቀመንበር ግሪጎሪ ሚክ ተናገሩ። ሚክ ይህን ያሉት ዩናይትድ ስቴትስ በአፍሪካ ላይ የሚኖራትን ፖሊሲ አስመልክቶ የዓለም አቀፍ ስልቶች ጥናት ማዕከል ሲኤስአይኤስ ባዘጋጀው የድረገጽ ውይይት ላይ ነው። በቅርቡ ምርጫ ያካሄደችው ዩጋንዳን ጨምሮ ዩናይትድ ስቴትስ በአፍሪካ ሀገሮች ላይ ትኩረት አድርጋ ስለምትሰራባቸው ጉዳዮችም አብራርተዋል። በምርጫው ወቅት ሊኖር የሚገባውን ደህንነት አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ በአገሪቱ ያለው የጸጥታ ደህንነት ሁኔታ እየተሻሻለ ይሄዳል የሚል እምነት እንዳለው ገልጧል። ጉዳዩን የተከታተለችው ስመኝሽ የቆየ እንደሚከተለው አቀናብረዋለች።
አዲሱ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ ስልጣን ከመጡ በኋላ በምክር ቤቱ የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚክ በኢትዮጵያ ትግራይ ክልል በተከሰተው ግጭት ዙሪያ ያለው ከፍተኛ የመረጃ እጥረት በአስቸኳይ መፈታት እንዳለበት ያሳሰቡት በዚህ ሳምንት መጀመሪያ በዓለም አቀፍ ስልት ጥናት ማዕከል አማካኝነት በተካሄደ ውይይት ላይ ነው። ሚክ በተለይ ምርጫ በደረሰበት ወቅት በክልሉ ያለውን ሁኔታ በትክክል ማወቅ በጣም አስፈላጊ ነው ሲሉ ተናግረዋል።
without making sure that the foundation is laid for free and fair election.
ገለልተኛና ነጻ ምርጫ ለማካሄድ የሚያስፈልገው ሁኔታ መሟላቱ ሳይረጋገጥ ምርጫ ማድረግ አይቻልም። ስለዚህ ቅድሚያ ሊሰጠው የሚገባው ኢትዮጵያ ውስጥ ከሚመለከታቸው አካላት ጋር በመሆን የተጀመረው ለውጥ ወደ ነበረበት መመለስ ነው።
That's not being fair if you don't have the foundations that said in the beginning.
ኢትዮጵያ 6ኛውን አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ.ም ምረት እንደምትካሄድ ማስተዋወቋን ተከትሎም ሚክ በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች ቆመው ለምርጫ አመቺ ሁኔታ የሚፈጠርበት ሁኔታ ላይ ቅድሚያ ተሰጥቶ ሊሰራ ይገባል ሲሉ አሳስበዋል።
ህብረተሰቡ በሚደረገው ምርጫ እንዲተማመን ሁሉም ሰው በምርጫው ላይ ለመሳተፍ እችላለሁ የሚል ስሜት እንዲሰማው መደረግ አለበት። ሌላው ግልጽ ነገር ደግሞ የሚታየው የሰብአዊ ጉዳትና የመብት ጥሰት እንዳይቀጥል መደረግ አለበት።
ከምርጫ ጋር ተያይዘው የሚነሱ የጸጥታና አለመረጋጋት ጉዳዮች በምርጫ ሂደቱ ላይ እየፈጠረ ያለውን ስጋት በተመለከተ ያናገርናቸው የምርጫ ቦርድ ኮሙኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው ሀገሪቱ ያለችበት የጸጥታ ሁኔታ ከምርጫ ጋር እንደሚገናኝ በመግለጽ በመጪዎቹ 3 ወራት የሀገሪቱ የጸጥታ ሁኔታ በሚሻሻልበት ሁኔታ ላይ ቦርዱ ከሚመለከታቸው አካላት ጋር አብሮ እየሰራ መሆኑን ተናግረዋል።
እንግዲህ ምርጫው የምርጫ ጊዜ እስኪደርስ ድረስ የሚኖሩ የሰላም ሁኔታ ይሻሻላል። በተለይ ደግሞ ቦርዱና መንግስት ባቋቋሙ የዚህ የምርጫ ጸጥታና ደህንነት ታስክ ፎርስ ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድም እንደ አንድ አባል ሆኖ የምርጫ ጸጥታ ቅድ ሲወጣ እንዴት ነው መውጣት ያለበትና በዛ ውስጥ የምርጫ ቦቶችም ሳይጣበቡ መራጮችም እንዲሁም ደግሞ ምርጫው ላይ የሚሳተፉ ፓርቲዎችም በአግባቡ እየተንቀሳቀሱ፣ በሌላ በኩል ደግሞ የምርጫ ጸጥታ የሚከበርበት ሁኔታ እንዴት ነው የሚለው ላይ የእኛን ግብዓት እየሰጠ ነው። ስለዚህ ተስፋ የምናደርገው ምንድነው እነዚህ ሁኔታዎች እየተሻሻሉ በእኛም በኩል ደግሞ በመንግስትም በኩል ደህንነትን የመጠበቅ ሁኔታ፣ የሰላምና ጸጥታን የመጠበቅ ሁኔታ እየተሻሻለ የሚሄድበት፣ በቦርዱም በኩል ደግሞ ከምርጫ ጋር የተገናኙ በተለይ ኤሌክቶራል ቫዮለንስ ሊሆን ይችላሉ የምናስባቸውን ነገሮች ወይ ቶሎ አይደንቲፋይ ማድረግና መለየት ወይም ደግሞ ከሆኑ በኋላ ደግሞ ቶሎ ምላሽ ለመስጠት የሚቻልበትን ደግሞ የራሳችንንም የምርጫ ኦፕሬሽን ውስጥ የተገናኘ ሲስተም መፍጠርን ማድረግ እንግዲህ ሁለቱንም ማድረግ እየሰራ ነው።
የጸጥታ ሁኔታን አስቀድሞ ማረጋገጥ ግን የቦርዱ ኃላፊነት አለመሆኑንና የሚመለከታቸው የመንግስት አካላት በዚህ ጉዳይ መጠየቅ እንዳለባቸው አበክሮ የገለጹት ሶሊያና የሀገር ውስጥ ተፈናቃዮች ባሉበት ሆነው መምረጥ በሚችሉበት ሁኔታ ላይ ቦርዱ እየሰራ እንደሆነም አክለው አብራርተዋል።
ሞባይል ፖሊንግ ስቴሽንስ የምንላቸው ተንቀሳቃሽ የምርጫ ጣቢያዎች ምን ያህሎች መቋቋም አለብን፣ የት አካባቢ ነው የሚቋቋሙት የሚለው የተፈናቀሉ ዜጎችና የተለያዩ ከመኖሪያ ቀያቸው በተለያየ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉትም እነሱ ነው የሚጨምር ስለሆነ እችንም በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለንበት ኦርጋናይዝድ ሆኖ መረጃ መሰረት ድምፅ እንዲሰጡ የሚደረግበትን እድል አንደኛው ቦርዱ የሚያየው ነገር ነው። በጣም ሴት
የዓለም አቀፍ ስልት ጥናት ማዕከል ባዘጋጀው የድህረ ገጽ ውይይት ላይ ተገኝተው ንግግር ያደረጉት ሚክ ዲሞክራቶች የተቆጣጠሯቸው የህግ አውጪውና የመወሰኛው ምክር ቤቶች በአፍሪካ ላይ የሚያራምዱት አቋም ምን እንደሚመስል አብራርተዋል። ከሰሞኑ ግጭቶች የበዙባት ኢትዮጵያን ወክላ የአዲስ ስታንዳርድ ሚዲያ መስራችና ባለቤት የሆነችው ጸዳለ ለማ ወቅታዊ ጉዳዮችን ለሊቀመንበሩ አስረድታለች። በትግራይ ክልል እየተካሄደ ያለው ግጭት ሙሉ ለሙሉ ቆሞ ወደ ክልሉ በቂ እርዳታ እንዲዳረስ ለማድረግ ዩናይትድ ስቴትስ ከፍተኛ ግፊት ማድረግ አለባት ያለችው ጸዳለ ከምርጫ በፊት የታሰሩ የተቃዋሚ ፓርቲ መሪዎችና አባላትም እንዲፈቱ ጠይቃለች።
An election in which only a few parties are enthusiastically campaigning, talking about
እያወራን ያለ ነው በጣም ጥቂት የፖለቲካ ፓርቲዎች ብቻ የምርጫ ዘመቻ እያደረጉበት ስላለው እና በሺዎች የሚቆጠሩ የተቃዋሚ ፓርቲ አባላትና የበላይ አመራሮች የታሰሩበት ምርጫ ነው። ይህ ደግሞ በተለይ በኦሮሚያ ክልል በስፋት ይታያል።
ከኢትዮጵያ በተጨማሪ በቅርቡ ከፍተኛ ለመረጋጋት የተከሰተበት ምርጫ ያካሄደችው ዩጋንዳን ወክላ ጋዜጠኛና የሰብአዊ መብት ተሟጋች የሆነችው ሮዝቤል ኳጓሚሬ ባደረገችው ንግግርም ላለፉት 35 ዓመታት በስልጣን ላይ የቆዩት ዮሪ ሙሴቪኒ ሰላማዊ የስልጣን ሽግግር እንዲያካሂዱ አሜሪካ ግፊት እንድታደርግ ጠይቃለች።
Many people are really hopeful that we can see a peaceful power transition in
ብዙ ሰዎች ሰላማዊ የስልጣን ሽግግር ማየት ይፈልጋሉ። ያ እንዳይሆን እያደረጉ ያሉት ደግሞ 35 ዓመት ስልጣን ላይ የቆዩት ፕሬዝዳንት ሙሴቬኒ ናቸው። ስለዚህ ከሀገሪቱ ጋር የሚኖራችሁ ግንኙነት ሀገራችሁ ወዴት ነው እየሄደች ያለችው? ህዝቡ የተለመደ ስነ ስርዓት ሳይሆን ትክክለኛ ምርጫ ይፈልጋል በሚል ጠንካራ ንግግር ላይ የተመሰረተ መሆን አለበት።
አዲሱ የባይደን አስተዳደር ኢትዮጵያንና ዩጋንዳን ጨምሮ ከአፍሪካ ሀገራት ጋር በሚኖረው ግንኙነት ዋና ትኩረቱን የሚያደርገው ድንበር ተሻጋሪ በሆኑ ችግሮች ዙሪያ መሆኑን ሚክ በውይይት ወቅት አበክረው ተናግረዋል። በትራምፕ አስተዳደር ወቅት አፍሪካ እኩል ድምጽ እንዳይኖራት የበታች ተደርጋ ቆይታለች ያሉት ሚክ የአየር ንብረት፣ ኢኮኖሚ፣ የሰላምና ጸጥታ ጉዳዮች የባይደን አስተዳደር በአፍሪካ ዙሪያ የሚያተኩርባቸው ጉዳዮች እንደሆኑ አስረድተዋል። በተለይ ሰላምና ጸጥታን በተመለከተ በአህጉሪቱ ውስጥ ተቀማጭ የሆኑ የዩናይትድ ስቴትስ ወታደሮች ሚናና አስፈላጊነት እንደገና እንደሚፈተሽ የጠቆሙት ሚክ ዩናይትድ ስቴትስ በሚቀጥሉት 10 ዓመታት አለመረጋጋት የሰፈነባቸው ሀገራትን ቁጥር በግማሽ ለማውረድ አለማ እንደምትሰራ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። በትግራይ ክልል በአሁኑ ወቅት በኢትዮጵያ መንግስትና በዓለም አቀፍ አጋር ድርጅቶች አማካኝነት ለ2.5 ሚሊዮን ዜጎች እርዳታ እየተሰጠ መሆኑን የአደጋ ስጋት ስራ አመራር ኮሚሽነር ተናገሩ። በክልሉ አብዛኛው ክፍል አሁን የእርዳታ አቅርቦት መስጠት የሚቻልበት መሆኑንም አስታውቀዋል። በሌላ ተያያዥ ዜና በክልሉ ከሚገኙ 2 የስደተኞች መጠለያ ጣቢያዎች የወጡ ኤርትራውያን ስደተኞችን ወደ ሌሎች መጠለያ ጣቢያዎች ለመመለስ ጥረት እየተደረገ መሆኑን የስደተኞችና ከስደት ተመላሾች ድርጅት ዋና ዳይሬክተር ገልጠዋል። መለስካቸው አምሃ ዘግቦበታል።
ሁለቱ ባለስልጣናት አመሻሹ ላይ ለውጭ ሀገር ጋዜጠኞች በሰጡት ጋዜጣዊ መግለጫ መንግስት በትግራይ ክልል ህግ ለማስከበር ወስጃለሁ ካለው ወታደራዊ እርምጃ በኋላ የተፈጠረውን ሰብአዊ ቀውስ ለመቀልበስ እየተሰራ ነው ያሉትን ዘርዝረዋል። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዳብራሩት ከሆነ በአሁኑ ወቅት በትግራይ ክልል በአብዛኛው ክፍል ሰብአዊ እርዳታ ያለምንም ስጋት ማዳረስ ይቻላል። በሰለዋ፣ በአዲ ሀገራይ፣ ጣታ ያዲያቦ፣ ውቅሮ፣ አዲግራት፣ መቀሌ፣ ማይጨው፣ ጭላ፣ ቃንቃ በርገሌ፣ ቦራ፣ ሽረ፣ አክሱም፣ አድዋ፣ አጽቢ፣ ፍሬወይኒ፣ ኢሮብ፣ ዛና እና ሌሎች የሚታወቁ የትግራይ አካባቢዎችንም ስም እየጠቀሱ በእነዚህ ሁሉ አሁን የተለያዩ ሰብአዊ እርዳታዎች እየደረሱ መሆናቸውን በመግለጽ ቁጥርም ጨምረው ጠቅሰዋል።
ናው ዊ አር ወርኪንግ ኦን 2.5 ሚሊዮን ቤኔፊሻሪስ ዘ ፈርስት
አሁን እርዳታ እያገኙ ያሉት 2.5 ሚሊዮን ተጠቃሚዎች ናቸው። የመጀመሪያዎቹ 1.8 ሚሊዮን ቀደም ሲል ከህግ ማስከበሩ ዘመቻ በፊት እርዳታ የሚደርሳቸው የነበሩ ናቸው። 700 ሺህ የሚሆኑት ከዚህ በኋላ በተደረገው የጋራ ቅኝት የተጨመሩ ናቸው። አሁን የምናገለግለው እነዚህን 2.5 ሚሊዮን የሚሆኑ ወገኖችንና በተጨማሪም ሊረዱ የሚገባቸውን ማናቸውንም ዜጎች ነው። የምንሰጠው የእርዳታ ሽፋን በእጅጉ ሰፊ ነው።
ኮሚሽነሩ አስከትለው እንዳስረዱት የተረጂዎችን ቁጥር በተመለከተ ሁለተኛ ዙር ዳሰሳ ከዓለም አቀፍ አጋሮች ጋር በመሆን እንደሚከናወንና እርዳታው ይበልጥ ተደራሽ የሚሆንበት ዘዴ ይጠናከራል ብለዋል። ኮሚሽነሩ ለሰብአዊ እርዳታው ተደራሽነት አንዱ እንቅፋት የጸጥታ ጉዳይ እንደሆነም አልሸሸጉም።
ወታደራዊ አጀብ የምንጠይቀው በመጨረሻ አማራጭነት ነው። ይህንንም የምንጠይቀው ተቆራርጠው የተበታተኑ የህወሓት ኃይሎች በጥቂት ስፍራዎች ስለሚገኙና ሸምቀው አደጋ ስለሚጥሉ ነው። ከዚያ ውጭ ግን በክልሉ ውስጥ እርዳታ ለሚፈልጉ ወገኖች በነጻነት ትልቅ ስራ እያከናወንን እንገኛለን።
የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዲሬክተር አቶ ተስፋውን ጎበዛ በበኩላቸው በትግራይ ክልል ከሚገኙ 4 የስደተኞች መጠለያ ጣቢያዎች መካከል 2 በአሁኑ ጊዜ በየትኛውም የሀገሪቱ ክፍሎች እንደሚገኙ መጠለያ ጣቢያዎች ሁሉ ደህንነታቸው የተጠበቀና አገልግሎት የሚሰጥባቸው ናቸው ብለዋል። ይሁንና ህጻጽና ሽመልባ በተባሉት በትግራይ ሰሜናዊና ሰሜን ምዕራባዊ ክፍል በሚገኙ መጠለያ ጣቢያዎች የነበሩ ኤርትራውያን ስደተኞች በነበረው ወታደራዊ እንቅስቃሴ ሙሉ በሙሉ መውጣታቸውና በኢትዮጵያ የተለያዩ ክፍሎች እንደሄዱ ኤጀንሲው ተረድተዋል ብለዋል። አሁን እየተከናወኑ ነው ያሉትንም አብራርተዋል።
What we are doing with regard to refugees from these two camps is trying to locate where they are and transport them to the two safe camps.
አሁን እያደረግን የምንገኘው እነዚህ ስደተኞች የት እንዳሉ መለየትና በቀሩት ደህንነታቸው በተጠበቀው መጠለያዎች እንዲመለሱ መሞከር ነው። እስካሁን ከ3600 ያላነሱ ስደተኞች ወደ ማይ አይኒና አዲሃሮሽ መመለስ ችለናል። ወደዚህ ጋዜጣዊ መግለጫ እየመጣው ሳለው ተጨማሪ 322 ኤርትራውያን ኢትዮጵያውያን ስደተኞች ወደ መጠለያዎቹ መግባታቸውን የሚጠቁም መረጃ አገኝቻለሁ። ህጻጽና ሽመልባ የነበሩት ስደተኞች ወደ 19500 ስለነበሩ ትግራይና አማራ ክልሎች እንደ ጎንደር፣ ወልዲያ፣ ደሴና አዲስ አበባ ውስጥም ጥቂቶች እንደሚገኙ መረጃ ስላለን ወደ መጠለያዎቹ እንደሚገቡ ተስፋ እናደርጋለን።
በእነዚህ መጠለያዎች በነበሩት ኤርትራውያን ስደተኞች ላይ ተፈጽሟል ስለሚባለው በደልና በግድ ወደ ኤርትራ ተወስደዋል ስለሚባለው ከጋዜጠኞች ለቀረበላቸው ጥያቄዎች አጭር መልስ ሰጥተዋል። ስደተኞቹ የት እንደደረሱ ለማወቅ ጥረት እየተደረገ እንደሆነ አያሌ የማጣራት ሥራ ወደፊት እንዳለም ጠቁመው በአሁኑ ጊዜ ወደ ዝርዝር ለመግባት እንደማይፈልጉ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቅርቡ ጦርነት ካስተናገዱ የትግራይ ክልል ከተሞች መካከል አንዷ በሆነችው መቀሌ የሚገኘው የመቀሌ ዩኒቨርሲቲ ነባር ተማሪዎችን ከነገ ጀምሮ መቀበል ይጀምራል። ተማሪዎች ወደ ዩኒቨርሲቲው ሲመጡ በጦርነቱ ሳቢያ ለችግር ለተዳረጉ ነዋሪዎች የሚሆን ለቀን ፍጆታ የሚውሉ ግብዓቶችን ይዘው እንዲመጡ የሚያበረታታ ዘመቻ ከሰሞኑ ተጀምሯል። በተማሪዎች ተነሳሽነት እንደተጀመረ ስለተነገረለት ስለዚህ ዘመቻ ይዘት ብሎም የዩኒቨርሲቲውን ያሁን ይዞታ ወይም ድባብ ለማወቅ ሀብታሙ ስዩም አንድ የዩኒቨርሲቲው ባልደረባ አነጋግሯል። ሀብታሙ ያነጋገራቸው በዩኒቨርሲቲው ከተማ ፕላንና የህንፃ ዲዛይን መምህር ኢዩኤል ጓሽ ናቸው። በዘመቻው አማካኝነት የሚገኘውን ድጋፍ ለመቀበል ብሎም ለሚመለከተው ክፍል ለማሸጋገር የተሰናዱ ተጠሪ ናቸው። አስቀድሞም ሀሳቡ እንዴት እንደመነጨ ያስረዳሉ።
መጀመሪያ ሀሳቡ የመጣው ተማሪዎች ራሱ የሚመጡበት ቀን እንደተነገራቸው በሚዲያ ከተገለጸ በኋላ በመደወል ምን ማድረግ እንችላለን፣ ምን መርዳት እንችላለን፣ ምን ይዘን እንምጣ የሚል ጥያቄዎች ወደ እኛ መደወል ተጀመረ። ወደ እኔም ወደ ሌሎች ስታፎችም ማለት ነው። እንዲሁም ወደ አለምናይ ኦፊስም እንደዚህ ስልክ እየተደወለ ይጠየቅ ነበር። በእኛ በኩል እርዳታ ይዘው የሚመጡበት መንገድ ካለ ከኛ ሳይድ ለማጣራት ሞከር። በእኛ ሳይድ እንዳወቅ ነው እና እንደገባን ያው መንግስት ራሱ ያዘጋጃቸው መንገዶች ስላሉ እነሱ መንገዶች ሁሉ በእኛ በዩኒቨርሲቲ በኩል እንደዚህ አይነት ነገር ልናስተባብረው እንደማንችል ሀሳብ ነገር ናቸው። ከዛ እነሱ ደግሞ በራሳቸው በኩል እንደዚህ በሚያጠሩበት ሰዓት ሊኖር ከሚችለው የሎጂስቲክ ችግር ጋር በተያያዘ ሰብስበው ከዛ አስጭነው መምጣት እንደማይችሉ ከተለያዩ ትምህርት ኢንፎርሜሽን እንደደረሳቸው ነበሩ። በዛ መሰረት ሌላ አማራጭ ካለ የሚል ጥያቄ ደውለው ጠየቁኝ። እኔ አፋራዝቢ ነው እዚህ ከመጡ በኋላ ለሚኖሩ ነገሮች ትብብር ልናደርግ እንችላለን እንጂ ዩኒቨርሲቲ የእርዳታ ማሰባሰብ ስራ ላይ ኦፊሻሊ ስላልተሰማራ ምን ማድረግ እንደምንችል እርግጠኛ አይደለም የሚል መልስ ሰጥናቸው። በጣም ጥሩ የሚባል ሀሳብ ከእነሱ በኩል አመነጨ። እነሱ ያሉት ምንድን ነው፣ ሁለት ሻንጣ ይዘን የምንመጣ ከሆነ ለምን አንዱን ሻንጣ እርዳታ የራሳችን ይዘን እንመጣለን፣ አንዱን ሻንጣ ደግሞ የራሳችን ንብረታችን ይተማል የህይወታችን ንብረት ይዘን እንመጣለን እና በእንደዛ በኩል ማምጣት ከቻል ዩኒቨርሲቲ ሊቀበለን እና ሊያስተባብር ይችላል እዚህ ለሚኖረው ቲዩሽን የሚል ጥያቄ ከተማሪዎቹ በኩል መጡ። ይህ ደግሞ በጣም ደስ የሚል ሀሳብ ነበር። እኛም ጠየቅን። ከጠየቅን በኋላ በዩኒቨርሲቲ በኩል ተማሪዎቹ ወደ ዩኒቨርሲቲ ግቢ ከደረሱ በኋላ እነዚህን ነገሮች መስጠት ከፈለጉ መቀበል እንደምንችል አሰባስበን ሊደረግ አስፈልገን ቆጠራ አካሂደን ለሚመለከተው አካል መቀሌ ውስጥ ወይ መቀሌ አካባቢ እና ሌሎች የትግራይ አካባቢ ላሉ ተረጂዎች በቁሳቁስ መልክ፣ በምግብ ታይፖች መልክ እንዲሁም በአልባሳት እና በምትማቅፎች መልክ ሊያመጧቸው የሚችሉትን ነገሮች መቀበል እንደምንችል ከኛ በኩል ኮንፊርሜሽን ተሰጧቸው። በእሱ ተነሳሽነት በእነሱ ሀሳብ አመንጭነት ይህን እንቅስቃሴ ጀምረዋል ማለት ነው።
እንግዲህ መቀሌ ከወራት በፊት ጦርነትን ካስተናገዱ ከተሞች መካከል አንዷ ናት። ይሄ የሰብአዊነት ዘመቻ በከተማው ነዋሪዎችና ከመላ ኢትዮጵያ ወደ ከተማዋ በሚመጡ ተማሪዎች መካከል ያለውን ግንኙነት መልካም በማድረግ ረገድ የሚጫወተው ሚና ይኖር ይሆን?
አዎ፣ ስፔሻሊ በአሁኑ ሰዓት ምንድነው ትግራይ እንደ ክልል መቀሌም እንደ ከተማ ከአሁን ካጋጠመ ሲቹዌሽን ጋር በተያያዘ ከህዝቡ ጋር ከኢትዮጵያ ህዝብ ጋር ይሁን ከሌላው ማህበረሰብ ጋር ያለው ሪሌሽንሽፕ አስፈላጊ በሆነ ሌቨል ወይ ደግሞ በጣም ስሜታዊ በሆነ ሌቨል መመለስ ወይ ደግሞ የሌላውን ሰው አለሁ ባይነት ለማዳመጥ ወይ ፊል ለማድረግ የሚፈልግበት ሞመንት ላይ ስለሆነ ተማሪዎቹም ከአሁን በፊት ኑረውበታል። ከተማውን ከህዝቡ ጋር ኢንተግሬት አድርገው ስንት ዓመታት ቆይተዋል። ጥሩ የሚባል ኤክስፒሪያንስ እንዳላቸው ከነሱ በኩል እናውቃለን። ከዚህ ጋር ተያይዞ አሁን እንደዚህ አይነት ሰብአዊ የሆነ በጣም ልባዊ የሆነ ተነሳሽነት በተያያዘ የሚያደርጉት እንቅስቃሴ ከከተማው ማህበረሰብ፣ ከክልሉ ህዝብ እንዲሁም በጠቅላላ ከማንኛውም በዚህ አጋጠመ ሁኔታ ያለውን ሲቹዌሽን አንደርስታንድ ማድረግ የሚችል ሊገባው ከሚችል ማህበረሰብ ጋር ያለውን ሪሌሽንሽፕ ወደ ሌላ ወደ ከፍ ያለ ደረጃ ማሳደግ የሚችል ነው። ይህም ለህዝቡ ደግሞ ለካ አሉ ወገኖች አሉ፣ ለካ እነዚህም ገና ልጆች የምንላቸው ለማገረሱ አካላት ራሱ በዚህ ሌቨል አልናይታቸው መግለጽ ይችላል የሚለውን ስሜት ለማዳበር በጣም ተቀንጠኑሯል እያስባለሁ።
እንግዲህ መቀሌ ዩኒቨርሲቲ በተለያዩ ግቢዎቹ በሺዎች የሚቆጠሩ ተማሪዎችን የሚያስተናግድ ተቋም እንደሆነ ይታወቃል። ቀለብ ከተማሪ በጦርነቱ ምክንያት ለችግር ለተዳረጉ የምትደርሱበት የመጀመሪያው እርምጃ ሆኗል። በቀጣይ ጊዜያትስ ብዛት ያላቸው ተማሪዎች ለማህበረሰቡ ሊሰጧቸው ስለሚገቡ እገዛዎች እንደው ቢደረጉ የሚባሉ ጉዳዮችስ አሉ ወይ?
እንደሚታወቀው አሁን ያለው የመቀሌ አካባቢ ያለውም ይሁን ትግራይ ውስጥ ያለው ሲቹዌሽን ከተለያዩ አቅጣጫዎች ብዙ አይነት እርዳታ አቴንሽን እንዲሁም እገዛ እናስፈልገው ነው። በተጓዳኝ ደግሞ በቀጣይነት ለሚኖሩ ነገሮችም የሁሉም የማህበረሰብ አካል ግብዓቶች ያስፈልጋሉ። ተማሪዎቹም ሆነ የዩኒቨርሲቲ ማህበረሰብ ደግሞ በሙያውም በጉልበቱም በሌሎች አለኝ ሊላቸው በሚችል አቅም በሙሉ ሊሰጣቸው የሚችሉ እርዳታዎች ወይ እገዛዎች ብዙ ናቸው። እንደ ትምህርት ተቋምነት ከሀሳብ አመንጭነት ተነስቶ የተለያዩ የዘመቻ ስራዎችን በመስራትም ማህበረሰቡን ማገዝ የሚችልባቸው የተለያዩ ከአሁን በፊትም የነበሩ አሁን ደግሞ በአዲስ መልኩ ሊዘጋጁ የሚችሉ የተለያዩ ሀሳቦች አሉ። መገንባት ያለባቸው የፍራፍሬ ቤቶች ካሉ በየገጠሩ መፍረስ የሚገባቸው ሰብሎች ካሉ ከዚህም አልፎ ሌሎች በዘመቻ የሚሰሩ ስራዎችንም የማስተባበር ሀሳቦች አለን። ያው በፕራዮሪቲ ደረጃ በቀዳሚነት ደረጃ አሁን ላይ የሚያስፈልገው ተቋርጦ የነበረው የእነሱ ትምህርት መቀጠል ላይ ባጭር ጊዜ ውስጥ የተቋረጠውን ትምህርት ማቋቋም ትልቁ ግዴታችን ቢሆንም ከእሱ ጋር በተጓዳኝ እያየን ደግሞ እንደዚህ ሁኔታ አካሄድ የአካባቢ የሰላም ሁኔታን እየተሻሻለ በመጣ ቁጥር ወደ እነዚህ ስራዎች እንገባለን ብለን እናስባለን።
ከመለያየታችን በፊት ዮኤል፣ ነገና ከነገ ወዲያ ጀምረው ነው አሁን ጥሪ የቀረበላቸው ተማሪዎች ይገባሉ ተብሎ የሚጠበቀው፣ የዩኒቨርሲቲው ማህበረሰብ በዙሪያው ያለው ድባብ ምን ይመስላል የሚለውን ለአድማጮች እስቲ ንገረን። እነዚህን ተማሪዎች በመቀበል ረገድ እንዲሁም ደግሞ ትምህርታቸውን በሰላም ለማጠናቀቅ የሚያስፈልጋቸውን ነገር በመስጠት ረገድ በአጠቃላይ ያለው ድባብ ምን ይመስላል?
ባለፉት ኦልሞስት 11 ወይ 10 ወራት ከኮቪድ ጋር ተያይዞም ከዛ በኋላ ደግሞ በትግራይ ባጋጠመው ጦርነት ተያይዞ ተቋርጦ የነበረው የትምህርት ሁኔታ ወደ ነበረበት ለመመለስ ጥረት ተጀምሯል። ይህም ተከትሎም ጦርነቱ ከመጀመሩ ከአንድ ቀን በፊት ጥር 23 እና 24 አስሊ የመቀሌ ዩኒቨርሲቲ ተመራቂ ተማሪዎች ተጠርተው የመጨረሻ ሴሚስተር ትምህርታቸውን እንዲያካሂዱ ተወስኖ የተወሰኑ ተማሪዎች መጥተው ጀምረው ነበር። መጀመር ብቻ ሳይሆንም ያው ጦርነት በነበረባቸው 4 ሳምንታት ያለማቋረጥ ከአካዳሚክ ስታፉም ከአስተዳደርም ከተማሪዎችም በነበረው በጎ ተነሳሽነት የተነሳ ተማሪዎችን አስተምረን መቀሌ መከላከያ ሰራዊት መቀሌ ከገባ ከአንድ ሳምንት ከግማሽ አካባቢ በኋላ እነዛን ተማሪዎች አስመርቀን ልከናል። ከዛ በ24 መምጣት ያልቻሉ ተማሪዎች ደግሞ ተንጠባጥበው የቀሩ ተማሪዎች ወደ 3500 የሚሆኑ ተማሪዎች ነበሩ። እነሱም ምረቃው ከተካሄደ ከተወሰነ ቀናት በኋላ አንዳንድ ጥሪ ተደርጎላቸው ይኸው አሁን አዲስ 3ኛ ሳምንታቸው መጥተው ያቋረጡትን ትምህርት እየጨረሱ ነው። እነዚህ ተማሪዎች ከ3500 ተማሪዎች ወደ 2500 የሚሆኑት መጥተው እየተከታተሉ ይገኛሉ። በቅርብ ቀን ደግሞ ተመርቀው እነሱም የዩኒቨርሲቲ ቆይታቸውን ያጠናቅቃሉ ማለት ነው። የቀሩት 1000 የሚሆኑ ተማሪዎች ትግራይ ውስጥ ኮሚኒኬሽን ባለመኖሩ ምክንያት ኢንፎርሜሽን ስላልደረሳቸው እና በሌሎችም ተጓዳኝ ምክንያቶች አለመምጣታቸውን ከዩኒቨርሲቲ አስተዳደር ሰምተናል። እነሱም ደግሞ ሲመጡ እንደዚሁ ይቀጥላል ብለን እናስባለን። ከዚህ በተጨማሪ ግን የቀሩት ከ2ኛ ዓመት ከ1ኛ ዓመት አምና ያቋረጡ ሰከንድ ሴሚስተር ነበሩ ልጆች እና እስከ 4ኛ ዓመት ድረስ ያሉ ተማሪዎች ነገና ከነገ ወዲያ ዩኒቨርሲቲ እንዲደርሱ ማስታወቂያ ከተነበረ ወደ 3 ዓመት አድጓል። እነሱ ሲመጡ ደግሞ ያው ኦልሬዲ የጀመርነው የትምህርት ፕሮሰስ ዩኒቨርሲቲው የሚቻለውን ያህል መዘጋጀት አድርጎ ዝግጅት አድርጎ ካምፓሶቹ ጸጥታ ተጠብቆ ተማሪዎቹ መጥተው ክላስ እንዲጀምሩ በዝግጅት ላይ ነን ማለት ነው።
እጅግ በጣም አመሰግናለሁ ኢዮኤል ግዑሽ፣ ቀለብ ከተማሪ ስለተሰኘው የሰብአዊነት ዘመቻም ስለነገርከን፣ እንዲሁም ደግሞ የመቀለ ዩኒቨርሲቲን የአሁን ድባብ በጥቂቱም ቢሆን ስላስቃኝህን እጅግ በጣም አመሰግናለሁ።
ይስጥልኝ። አመሰግናለሁ ለሰጣችን ሀሳብና ላደረጋችሁልን ቃለ መጠይቅ በጣም ነገር ይስጥልን ነው የምንለው። መልካም ቀን።
በዋጃ አላማጣ ወረዳ በኮቪድ ወረርሽኝና በጦርነት ሳቢያ ለረዥም ጊዜ ተቋርጦ የነበረው የመማር ማስተማር ሂደት መጀመሩ ተገለጠ። ከሰላሳ ዓመታት በኋላ በአማርኛ ትምህርት ሲሰጥ ለመጀመሪያ ጊዜ መሆኑም ተገልጧል። ይሁን እንጂ መማር ከሚገባቸው ተማሪዎች ትምህርታቸውን እየተከታተሉ የሚገኙት ከ10% አይበልጡም ነው የተባለው። መስፍን አራጌ ዝርዝሩን ይዟል።
የአካባቢው ኗሪ በአፍ መፍቻ ቋንቋው ሳይማር 3 አስርት ዓመታትን ዘልቋል። በኮቪድ እና በጦርነት ምክንያት ደግሞ በአካባቢው የመማር ማስተማር ሂደቱ ሙሉ በሙሉ ተቋርጦ ቆይቷል ይላሉ። የአሜሪካ ድምጽ ሬዲዮ ያናገራቸው የዋጃ አላማጣ ጊዜ አስተዳደር ማህበራዊ ዘርፍ ኃላፊ ሙልጌታ አስማማው የመማር ማስተማር ሂደቱ ሰሞኑን እንዲቀጥል ሲደረግ የአካባቢው ኗሪ ለአመታት ሲያቀርብ የነበረውን በአፍ መፍቻ ቋንቋ የመማር ጥያቄን በተወሰነ ደረጃ ለመመለስ መቻሉን ነው ኃላፊ አስረዱት።
ለምሳሌ ሞጋ ቀበሌ ህዝብ ሰብስበን በጠየቅንበት ሰዓት ከአሁን በፊት ከ7-30 ዓመት ታፍነን ነበር የቋንቋችን እንዳንማር። አሁን ግን ስለተፈቀደልን በጣም ደስ ብሎናል። ልጆቻችን በአማርኛ ስለጀመረ የሚል ሀሳብ ነው ያለው። እኛም የህዝቡን ህርትቤት ተረድተን ዞንና ክልል ጋር ተናግረን በአማርኛ እንዲጀመር አድርገን አስጀምረናል ማለት ነው።
አማራ ክልል ጋር ማለት ሆነው
አማራ ክልል ጋር አብዛዎቹ 90% ትምህርት ቤቶች አሁን ከፍተው ስራ ጀምረዋል።
በኮቪድ ወረርሽኝ ኋላም በጦርነት ትምህርት ተቋርጦ መቆየቱም ሆነ በአፍ መፍቻ ቋንቋ ትምህርት አለመሰጠቱ ወጣቶች ተወዳዳሪና ብቁ እንዳይሆኑ ተጽዕኖ ማሳረፉን ገልጸዋል።
ከ7-30 ዓመት የነበረው የትምህርት ተጽዕኖ በትግርኛ ነው ግዴታ ሲማሩት የነበሩት በግዴታ ነው። በአፍ መፍቻ ቋንቋቸው ልጆቻችን ይማሩ ብለው ቢጠየቁም እንኳ ወላጆች መንግስቱ ፈቃደኛ አልነበረም። የትግራይ መንግስት ትልቁ ችግር ምንድን ነው? መግባባት አይቻልም። እነሱ የሚችሉት አማርኛ ነው፣ የሚማሩት በትግርኛ ነው። አጋጣሚ ግን ስለማይግባቡ አለመግባባት ካለ ደግሞ እውቀቱ ማትሽ ደግሞ ከመንገዱ ማለት ነው አይረዳህም ማለት ነው። ስለዚህ በዚህ የተነሳ ተማሪውን ስታየው እውቀቱን አድማሱን ሳይበቃ ዝቅተኛ ነው። መጨረሻ ላይ 10ኛ እና 12ኛ ክፍል ግን ውጤት ሲታይ ክልላዊ ራ ፈተና ላይ ዝቅተኛ ውጤት ነው ሲያመጡት የነበረው እና የስራ ድርሻቸውን በቃ 10ኛ ክፍል ወደቀ 12ኛ ክፍል ወደቀ እየተባለ ስራ አጥ ወጣት ነው በርሶብን የነበረው ማለት ነው። ከአንደኛ ክፍል እስከ 8ኛ ክፍል ትግርኛ ነው የሚማሩት። እሱም በጣም አማርኛ ስለሚችሉ ትግርኛው ያው ሳይገባቸው ነው የሚሄዱት። በተመሳሳይ ደግሞ ከ9ኛ ክፍል እስከ 12ኛ ክፍል ደግሞ እንግሊዝኛ ነው። ኦልሬዲ ከማያውቁት ቋንቋ ወደ ማያውቁት ቋንቋ ነው ትራንስሌት እየሆነ የመጣው ማለት ነው።
ሽግግሩ
ሽግግሩ
ከዚህ ቀደም በትግረኛ ሲማሩ ለነበሩ ተማሪዎች እጣ ፈንታቸው ምንድን ነው የሚሆነው? ምናልባትም በትግረኛ የሚናገሩ የነበሩ ምን ያመቻቻችሁላቸው ነገር አለ?
አሁን እዚህ በለውጡ ትማር መሰማር ሂደት በትግረኛ የሚችል ትግረኛ መማር አለበት። ማፍ መፍቻቸው ቋንቋ ትግርኛ ከሆነ አካባቢው የዛ አካባቢ ተማሪ በትግርኛ መማር አለበት። ለምሳሌ አንድ ትምህርት ቤት ብንወስድ ትግርኛ የሚማር ተማሪ ካለ ኋላ አንድ ክላስም ትግርኛ የሚችል ተማሪ ካለ ማፍ መፍቻ ቋንቋው ትግርኛ ከሆነ አንድ ክላስም ብትሆን ትግርኛ መማር አለበት የሚል ሀሳብ ነው የተረዳዳ ነው ማለት ነው።
ስለዚህ በትግርኛም ጀምራቸዋል ማለት ነው?
አዎ ትግርኛም አለ፣ ትግርኛ የሚማሩበት ትምህርት ቤቶችም አሉ። ትግርኛ አፍ ቋንቋቸው የሆነ ትግርኛ የሚችሉ አማርኛ የማይችሉ አማርኛ በሚችሉ ሲሉ ደግሞ አካባቢዎች ደግሞ አማርኛ እንዲከፈት ወስነናል።
የመማር ማስተማሩን ሂደት ለማሳለጥ የሚረዳችሁ የግብአት አቅርቦትና የመምህራን ቅጥር እንዴት ፈጸማችሁ?
የመምህራን ጥረት ያን ያክል ያጋጠመን የለም፣ ውስን ነው፣ በቀላሉ የሚሸፈን ነው። አሁን የከበደን ምንድን ነው? በዚህ በጦርነት ምክንያት አብዛው ትምህርት ቤት ተዘርፈዋል። ወደ 11 ትምህርት ቤቶች አሁን ተዘርፈውብናል። እንደራያ አላማጣ ማለት ነው። እዚህ ጋር አሁን ትልቅ ችግር ያለው እሱ። ከዞንና ክልል ጋር ተነጋግረናል። አንዳንድ ለምሳሌ እንደ ጽህፈት መሳሪያ የመሳሰሉ ነገሮች ልከውልናል። ሌላውን በሂደት እየተወያየን እንዲያሟሉልን የተነጋገር ነው።
ምንድን ናቸው የተዘረፉት?
ለምሳሌ ከትምህርት ቤት ውስጥ የተዘረፉት አንድ መጽሐፍቶች ወስደውብናል። በተለይ አሁን በጣም ከባድ የሆነው ወንበሮች የተዘረፏሉ፣ ኮምፒውተሮች ተዘርፈዋል። ምን ጥቁር ሰሌዳም ሳይቀር ተዘርፈውብናል። የቤተ ሙከራ ማቴሪያሎች ጨንፈር ማዕከል የሚባላል ፔዳጎጂካል ሴንተር ማቴሪያሎች ጠቅላላ የተዘረፉበት ሁኔታ ነው ያለው። በቃ ትምህርት ቤት ውስጥ ባዶ ህንፃው ነው ያለው ማለት ነው።
ይህንን ለማሟላት ለሚመለከተው አካል አቅርባቸዋል ጥያቄ?
አዎ አቅርበናል። ማቅረቡ ግን ለጊዜው አልደረሰም። ምክንያቱም ያን ያክል ለማሟላት ካለው ችግር ጦርነት ምክንያት ኢኮኖሚ ክራይስ ነው ያለው በክልሉ። ምናልባት ሁሉን ያሟላን አያሟላም። እሺ ተወሰነ እናሟላለን ብለዋል። ምናልባት ግን የሚመለከተው አካል የራያ አላማጣ ወዳጅ የሆኑ አካሎች ቢያግዙን ቶሎ ብለው በዚህ ሊጓተት ስለሚችል የሚያግዙን መንገድ ቢፈጠር ግን የተሻለ ነው።
የራያ አላማጣ ወረዳ ትምህርት ጽህፈት ቤት ተወካይ ኃላፊ ተካ ንጋቱ በወረዳው መማር የሚገባቸው ከ19,000 በላይ ተማሪዎች ቢሆኑም በአንድ ከፍተኛ ሁለተኛ ደረጃ ትምህርት ቤትና በ14 አንደኛ ደረጃ ትምህርት ቤቶች ውስጥ እየተማሩ ያሉት 1140 ናቸው። የትምህርትና በየደረጃው የሚገኙ የቀበሌ አመራር ተቀናይተው ተማሪዎች ትምህርታቸውን እንዲጀምሩ አለማድረጋቸው የሚፈልገውን ያህል የተማሪ ቁጥር ማስመዝገብ እንዳይቻል አድርጓል ይላሉ። ከዚህ ባሻገር የመምህራን ደሞዝ ሙሉ በሙሉ አለመለቀቁ መምህሩ በየቀበሌ ወርዶ ተማሪዎችን ለመቀስቀስ ወላጆችን ለማሳመን ተጽዕኖ አሳድሮበታል ሲሉ ያስረዳሉ።
ከጥቅምት ወር ጀምሮ ተወሰነ መመራት ያልወሰደ የዳር
ከሰሜን ወሎ ዞን በተገኘ ድጋፍ ለተወሰኑት ክፍያ መፈጸም ቢቻልም በተበጣጠሰና ባልተሟላ መልኩ የሚደረገው ክፍያ የመምህሩን የኑሮ ጥያቄ ለመመለስ አዳጋች አድርጎታል። የመምህሩን የደሞዝ ጥያቄ ምላሽ እንዲያገኝ ይገዛ ያደረገ ላለው የሰሜን ወሎ ዞን ጥያቄ ማቅረባቸውን ኃላፊው ገልጸዋል። ድጋፍ ያደረገ የሚገኘው የሰሜን ወሎ ዞን አመራሮችን ለማግኘት ጥረት ያደረግን ሲሆን የክልሉ አመራሮችም ስብሰባ ላይ በመሆናቸው ምላሻቸውን ማካተት አልተቻለም። እንዳገኘኋቸው ምላሻቸውን ለማስተናገድ ሞክራለሁ። አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ ወላጆች እንደሚሉት በአካባቢው ደብተርን ጨምሮ የመማሪያ ቁሳቁሶች ባለመኖራቸው ልጆቻቸውን ወደ ትምህርት ቤት ለመላክ ቢፈልጉ እንኳ ተግባራዊ ማድረግ አለመቻላቸውን ይናገራሉ። ከደብተርና መሰል የመማሪያ ግብዓቶች ጋር ተያይዘው የሚነሱ ጥያቄዎችን በአካባቢው ከሚገኙ የንግዱ ማህበረሰብ ጋር በመነጋገር ችግሩን ለመፍታት ወረዳው አቅጣጫ ማስቀመጡን አቶ ተካ አስረድተዋል። በተመሳሳይ ሁኔታ አማርኛ የአፍ መፍቻ ቋንቋቸው ለሆኑ ተማሪዎች በአማርኛ ትምህርት መስጠት መጀመሩን ከአላማጣ ከተማ ጊዜያዊ አስተዳደር የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ቀዳሚው ባህልና ማህበረሰብ ዓለም አቀፍ የአብሮነት ቀን በዓለም አቀፍ ደረጃ ለ25ኛ ጊዜ በኢትዮጵያ ደግሞ ለ11ኛ ጊዜ ተከብሯል። እለቱ በድሬዳዋም ማህበራዊ እሴቶቻችንን እንገንባ በሚል መሪ ቃል ልዩ ልዩ ዝግጅቶች መከበሩን ገልጦ የማያውቁት ሁሉ ይናፍቁት ነበር ሲሉ ከንቲባ መሐመድ አህመድ ቡ የገለጿት ድሬዳዋ ከቅርብ ዓመታት ወዲህ የነበሩ አብሮነትን የሚሸረሽሩ ግጭቶች ለዘመናት የገነባችውን ስም ጥያቄ ውስጥ የሚከቱ ሆነዋል ማለታቸውን ይዘረዝራል። በድሬዳዋ ምክር ቤት አዳራሽ ከነበረው ዝግጅት ድሬዳዋ ከአብሮነት አንጻር ምን ትመስል ነበር? አሁንስ እንዴት ነች? ወደፊትስ ምን መድረግ አለበት? የሚሉት መዳሰሳቸውን ጠቅሶ ዝግጅቱን የተከታተለው አዲስ ቸኮል ለምሽቱ የባህልና ማህበረሰብ እንዲህ አቀናብሮታል።
በድሬዳዋ የተከበረው የአብሮነት በዓል ሶስት ትውልዶችን በአንድ መድረክ ያገናኘ ነበር። በአንድ በኩል አሁን በእድሜያቸው አያት የሚሆኑ በተለያዩ ብሔር ተወላጆች ከጥቂት አስርት ዓመታት በፊት የነበረችው ድሬዳዋ ምን ትመስል እንደነበረው ተመኩራቸውን ያካፈሉበት፣ እንዲሁም አሁን በወጣትነትና ጉልምስና እድሜ ላይ ያሉ ምን ይደረግ በሚለው ላይ የመከሩበት፣ ከዚህም በተጨማሪ በአስራዎቹ እድሜ ላይ የሚገኙ ታዳጊዎች ደግሞ ታዳሚ የሆኑበትና አደራ የተቀበሉበት ነበር። መድረኩን በንግግር የከፈቱት ከንቲባ አህመድ መሐመድ ቡህ አብሮነትን ለማጎልበት ወጣቶችን ነበር አደራ ያሉት።
መልካምነቱ ብዙ የተባለላት ከተማችን ድሬዳዋ ነዋሪዎች ለአመታት በመካከላቸው በነበረው ጠንካራ ማህበራዊና ኢኮኖሚያዊ ትስስር በጋራ ያፈሯቸውና የገነቧቸው ጠቃሚ ማህበራዊ ሴቶች ከጥቂት አመታት ወዲህ ግን በውስጥና በውጭ ከተፈጠሩ አሉታዊ ተጽዕኖዎች እየተሸረሸረ መጥቷል። በመሆኑ የአባይ ልጅ ውሃ ጠማ እንዲሉ እኛም ሆነን እኛ እንዳልሆነ እያጣ ነው ያለ ነው። የእኛነታችን መገለጫ የሆነው በልዩነታችን ውስጥ ያለው መዋደድና መከባበር ወደ ቀድሞ ቦታ ለመመለስ የሁላችንም ሚና ከፍተኛ ነው። በተለይ ወጣቶች ይህንን የከተማችንን መልካም እሴት ከማጎልበትና ከማጠናከር አይነተኛ ሚና አላቸው። ዛሬ ግን ይህች ስለ መልካምነቷ ብዙ የተባለላት ከተማችን ድሬዳዋ ነዋሪዎች ለአመታት በመካከላቸው በነበረው ጠንካራ ማህበራዊና ኢኮኖሚያዊ ትስስር በጋራ ያፈሯቸውና የገነቧቸው ጠቃሚ ማህበራዊ እሴቶች ከጥቂት አመታት ወዲህ ግን በውስጥና በውጭ ከተፈጠሩ አሉታዊ ተጽዕኖዎች እየተሸረሸረ መጥቷል። በመሆኑ የአባይ ልጅ ውሃ ጠማ እንዲሉ እኛም ሆነን እኛ እንዳልሆነን እያጣ ነው ያለ ነው። የእኛነታችን መገለጫ የሆነው በልዩነታችን ውስጥ ያለው መዋደድና መከባበር ወደ ቀድሞ ቦታ ለመመለስ የሁላችን ሚና ከፍተኛ ነው። በተለይ ወጣቶች ይህንን ከተማችንን መልካም እሴት ከማጎልበትና ከማጠናከር አይነተኛ ሚና አላቸው።
የቀደመውን ትውልድ ወክለው ትዝታቸው ካካፈሉ መካከል አቶ መሐመድ ሙሳ ጮሬ የተባሉ አባት ሙስሊምና ክርስቲያኖች በብሔርና ሃይማኖት ሳይከፋፈሉ አብረው ሀዘንና ደስታ ይጋሩ የነበሩ መሆናቸውን ብቻ ሳይሆን ድሬዳዋ ለውጭ ዜጎች ጭምር ቤታቸው እንደነበረች ነበር ያወሱት።
እኔ ከወየወየ ነው ምንድሮ እና ልጆች በመንደር ተሰባስቦ ወየወየ ይጨፍራሉ። ወየወየ የሲን አህል መርሲል ያባለ የሙስሊሞች ዘመን መለወጫ ስሙና ደግሞ ያመሳ ያመሳ ይታል አብረን ያመሳ መሰከር ያመሳ ብር ይወጣል ተሰባስበን እንካፈላለን። የክርስቲያን በዓል አበባ ይሳላል። ማን ነው ጅጽፍቱ ጅጽፈት ያለው አበባ መሳል ብቻ? ያችን አበባ ይዘን እንዞራለን።
ጣጣሽን ማለት ነው።
ጣጣሽ እትያበራሽ ስንሄድ እፊታችን ትያበራሽ እጇን ትታጠባለች። በዓልም አመት በ በድቁስ ቅቤ ይደረግና ከእንጀራ ጋር ሰውና የክርስቲያን ቤት ቤታችን ነው፣ የሙስሊም ቤት ቤታቸው አብረን የምናርጉ ሰፈር ሲጫወቱ ድሬዳዋ ውስጥ ያለ ትምህርት ቤት የትምህርት ቤት ደጃፍ ሳትነካ አምስት ቋንቋ ትማራለህ። ድሬዳዋም የውጭ ሀገር ዜጎች ከኛ ጋር ነበሩ። ከነዚህ ብዙ የተማርነው ነገር አለ። አበላለስ ተማሩ ነው በእውነት የድሬዳዋ ፉ የበላ ሰው የአዲስ አበባ ፉ አይበላም።
በወቅቱ ድሬዳዋ መጥቶ ከተማዋን ቤታችን ብለው ከቀሩ የውጭ ዜጎች መካከል ህንዳዊ ራጅም ይህንን የሚያጠናክር ተሞክሯቸውን አካፍለዋል። ከሌሎች የሀገሪቱ አካባቢዎች መጥተው ድሬዳዋ የቀሩና አሁንም የወለዱ የከበዱ አባቶችም መጀመሪያ ድሬዳዋ ሲመጡ የሚያስታውሱትንና እንዴት ከቅዳቸው ውጭ ድሬዳዋ ሊቀሩ እንደቻሉ ትዝታቸውን አጋርተዋል። ከአዲስ አበባ ዩኒቨርሲቲ ተጋብዘው ጥናታዊ ጽሁፍ ያቀረቡት የኢትዮጵያ ጥናትና ምርምር ተቋም ዳይሬክተርና የስነሰብ ጥናት ወይም አንትሮፖሎጂ ምሁር የሆኑት ዶክተር ታከለ መርድ አብሮነት እውቀት ብቻ ሳይሆን በመኖር የሚገለጽ ጭምር ነው ይላሉ። ስለ አብሮነት ለምን ምክክር ማድረግ እንደሚያስፈልግም ያስረዳሉ።
የባህል መገለጫ ነው አብሮነት። ይህን ለምንድን ነው የምናከብረው? ዛሬ የምናከብረው አንደኛ ሰዎች በአስተሳሰባቸው፣ በማንነታቸው፣ በአኗኗራቸው፣ በጾታቸው፣ በአካላዊ ሁኔታቸው ወዘተ የሰው ልጅ አለመጣት ጥላቻ አልባ ልማት ነው። ደጋግመን መነጋገር አለብን። ያዣበበብን ነገር ጥሩ ስለሆነ ማለት ነው። ሁለተኛ ሰዎች በባህል በሃይማኖት በፍላጎታቸው ያላቸው በእኩልነት ሰዎችን የመቀበል ችሎታ እያዳብሩ መነጋገር ያስፈልጋል። በባህላችን እንደ አባቶቻችን አሁን ዜጋሉ በድሮ ጊዜ ገና ዩኔስኮ ሳይቋቋም በፊት እኮ ዛፍ ስር ተቀምጦ ልጆቻቸውን እኮ ያስተምራል ስለ አብሮነት ስለመቻቻል።
ይህንን አብሮነት በድሬዳዋ ለማጠናከርና ወደ ነበረበት ለመመለስ ምን መደረግ አለበት በሚለው ላይ ጉባኤተኛው ብዙ ሀሳቦችን አንስተዋል። ራይል የተባለች ወጣት የድሬዳዋ ቀን ብለን በጋራ የምናከብርበት ቀን ብንሰይምና በጋራ ብንመክርበትና ብንደሰትበት ትላለች። ፋሚ ዳንኤል የተባለ የህግ ባለሙያ አብሮነታችንን የሸረሸሩ ጉዳዮች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮች መሆናቸውን ጠቅሶ በመፍትሄነት ግን ኢኮኖሚው ላይ እናተኩር ይላል።
እንዲደፉ የተደረጉ የድሬዳዋ የኢኮኖሚ አውታሮች መልሶ እንዲያሰራሩ መደረግ መቻል አለበት። ወጣቶች፣ የድሬዳዋ ወጣቶች በገጠርም በከተማም ያሉ የድሬዳዋ ወጣቶች ቅድሚያ ተሰጥቷቸው የስራ እድል ማግኘት መቻል አለባቸው። ለስራ ጊዜ ያለው ወጣት ለረፍት ጊዜ አይኖረውም።
ማህበራዊ እሴቶቻችንን ወደ ቀጣዩ ትውልድ በአግባቡ አላስተላለፍንም የሚለው ሌላኛው የህግ ባለሙያ የተባረክ አስፋው ተደጋጋሚ ውይይት መድረኮች መፍትሄ ናቸው ይላል። የድሬዳዋ ነባር እሴቶች የመመለስ አስፈላጊነት ላይ በሰፊው የመከረው መድረኩ በቀጣይ ምን መደረግ አለበት የሚለው ላይ ግን ቁርጥ ያለ ፍኖተ ካርታ ሳይቀርብበት፣ ሆኖም በርካታ ግብዓቶች ተሰብሰቡበት በአፈጉባኤ ፈቱ ሙስጠፋ ንግግር ፍጻሜ ሆኗል። አፈጉባኤው ለአብሮነት አንዱ እንቅፋት ነው የተባሉን ስራ አጥነትን ለመቀነስ የስራ እድል ፈጠራ ላይ ካለፈው ዓመት ጀምሮ ብዙ ስራ መስራታቸውና በቀጣይም ከዚህ የተሻለ የሚሰሩበት እድል እንዳለ በአሃዝ አስደግፈው ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምወስዳችሁ። ዛሬ የዓለም የካንሰር ቀን የሚታሰብበት ዕለት ነው። ይሁን እንጂ የዓለም ጤና ድርጅት እንደሚለው ካንሰር እጅግ ከፍተኛ በሆነ መጠን የብዙ ሰዎችን ሕይወት መንጠቁን በጨመረበት በዚህ ወቅት በሽታውን ለመቆጣጠር የሚደረገውን ጥረት ኮቪድ-19 ክፉኛ ጎድቶታል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቭ ላከችውን የዚህን ዘገባ ዝርዝር ደረጀ ደስታ ያቀርበዋል።
አዲስ መረጃ እንደሚያሳየው ባለፈው ዓመት በካንሰር የተጠቁ ሰዎች ቁጥር 19.3 ሚሊዮን ደርሷል። በካንሰር የሚሞቱ ሰዎች ቁጥር ደግሞ ወደ 10 ሚሊዮን ከፍ ብሏል። የዓለም ጤና ድርጅት በዓለም ላይ ገዳይ ከሆኑ በሽታዎች መካከል ካንሰር ሁለተኛ ደረጃ መያዙን አስታውቋል። ከሟቾቹ ውስጥ 70% የሚሆኑት በዝቅተኛና መካከለኛ ገቢ ባላቸው አገሮች ውስጥ እንደሚገኙም ጤና ድርጅቱ ገልጿል። የጤና ድርጅቱ አያይዞም የአዳዲስ የካንሰር ተጠቂዎች ቁጥር በ2040 ወደ 30 ሚሊዮን ሊያድግ እንደሚችል አስጠንቅቋል። በዓለም ጤና ድርጅት ተላላፊ ያልሆኑ በሽታዎች መምሪያ አንድሬ ኤልባዊ ኮቪድ-19 ወረርሽኝ በካንሰር ቁጥጥር ላይ የሚያሳድረው ተጽዕኖ ከፍተኛ
WHO surveys have found that 50% of governments have had cancer services partially or completely disrupted because of the pandemic. We have also gathered data from the scientific community.
የዓለም ጤና ድርጅት ባደረገው ቅኝት 50% የሚሆኑ መንግስታት በኮቪድ-19 ወረርሽኝ የተነሳ በካንሰር ላይ የሚያደርጉትን ክትትልና አገልግሎት በከፊል ወይንም ሙሉ በሙሉ አቋርጠዋል። ከሳይንቲስቶቹ የምናገኘው መረጃ እንደሚያሳየው በካንሰር ህሙማን ላይ ወረርሽኙ የሚያስከትለው ተጽዕኖ ከባድ መሆኑን ነው። ምርመራዎች እየዘገዩ ነው። ሕክምናዎችና እንክብካቤዎችም እየተቋረጡ ወይንም እየቀሩ ነው።
አልባዊ እንደ ካንሰር ባሉ ተላላፊ ባልሆኑ በሽታዎች የሚጠቁ ሰዎች ቁጥር በኮቪድ-19 የመጠቃትና የመሞት እድላቸው ከፍተኛ ነው ይላሉ። የዓለም የጤና ድርጅት እንደሚለው አብዛኞቹ የካንሰር በሽታዎች በጊዜው ቀድመው ከታዩና ተገቢው ሕክምና ከተደረገላቸው ሊድኑ የሚችሉ ናቸው። በዚያም ላይ ደግሞ በካንሰር ሕክምና በርካታ መሻሻሎች ታይተዋል። ለምሳሌ የማህፀን ካንሰር በየዓመቱ 4.5 ሚሊዮን ሰዎችን ይገድላል። እንዲህ አይነቱን ሞት ለመቀነስ ሴቶች በ15 ዓመት ዕድሜያቸው በወሲብና የጾታ ግንኙነት የሚተላለፉ በሽታዎችን ለመከላከል የሚረዱ ክትባቶችን ቢወስዱ አደጋውን መከላከል እንደሚቻል ተናግረዋል። አንዳንዱም ካንሰር ሰዎች የህይወትና የአኗኗር ምርጫቸውን በማስተካከል ሊከላከሉት የሚችሉት ነገር መሆኑም ተነስቷል። ለምሳሌ የዓለም ጤና ድርጅት እንደሚለው በካንሰር ከሚሞቱት ውስጥ 22% የሚሆኑት ሲጋራ አጫሾች ናቸው። ስለዚህ ይላሉ ባለሙያዎቹ፣ ሰዎች ሲጋራ ማቆም አለባቸው። አመጋገባቸውንም እንዲሁ ማስተካከል ይኖርባቸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ አርብ ከሚሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አድሩ።
Time.